ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ኢትዮጵያ ውስጥ ምንድን ነው የሚያስፈልገው? መጀመሪያ ሰላምና መረጋጋት። ሰላምና መረጋጋት ኢትዮጵያ ውስጥ ሁሉም ቦታ መኖር አለበት። የሕግ የበላይነት መኖር አለበት። ለዚህ ይሄ የሚያጣል አይደለም፣ ሁላችን የሚያስማማ ነው።
የመግባቢያ ሰነድ በዛሬ ዕለት ከተፈራረሙ ተፎካካሪ የፖለቲካ ድርጅቶች ያንዱ ማለት ነው የኢትዮጵያ ሕዝቦች ዲሞክራሲያዊ ፓርቲ ኢህአፓ ሊቀመንበር አቶ መርሻ ዮሴፍ ናቸው። በዕለቱ አብይ ርዕስ ዝርዝሩ ይቀርባል።
በትላንትና ዕለት ከውቅሮ ከተማ ወጣ ብሎ ከሚገኝ የጦር ካምፕ ተነስቶ ውቅሮን አቋርጦ በማለፍ ላይ የነበረ አንድ የከባድ ብረት መድፈኛ ጦር ሰራዊት በምሽት ያደርግ የነበረው እንቅስቃሴ አሳደረብኝ ባለው ስጋት ሳቢያ ጉዞው ተቋርጦ እንደነበርና አሁን ጉዞውን መቀጠሉን የከተማው አስተዳደር አስታወቀ።
ከምሽቱ ዜና መካከል ደግሞ የድሬዳዋ ፖሊስ ባለፈው ሰኞ 12 ኩንታል አደንዛዥ እጽ በቁጥጥር ስር ማዋሉ፣ በኢትዮጵያ የተጀመረውን ለውጥ ለመቀልበስ የሚደረገውን እንቅስቃሴ ለመቋቋም ግንባር መፍጠር አለብን ይላሉ ተፎካካሪ ፓርቲዎች። ቀደም ሲል እንደሰማችሁት የፕሬዚዳንት ትራምፕ የቀድሞ የግል ጠበቃ ዛሬ ኮንግረስ ፊት ቀርበው ምስክርነት ሰጡ የሚሉ ዋና ዋናዎቹ ናቸው።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ የካቲት 20 2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
አዲሱ አበበ፣ አቀናባሪያችን ብርሃን ኃይሉና የስርጭት መሐንዲሱ ጋር እስከ 4 ሰዓት አብረን እናመሻለን። በቅድሚያ የዕለቱን ዜና እናሰማለን። የድሬዳዋ ፖሊስ ባለፈው ሰኞ 12 ኩንታል አደንዛዥ እጽ በቁጥጥር ስር መዋሉን የአስተዳደሩ ወንጀል ምርመራ ዳይሬክቶሬት ተወካይ ኃላፊ ምክትል ኢንስፔክተር አምበሉ አየለ በተለይ ለቪኦኤ ገለጻ ሰጡ።
በ18/06/2011 ዓ.ም ለፖሊስ በደረሰ ጥቆማ መሰረት በዚህ በድሬዳዋ ከተማ ቀበሌ 09 ልዩ ስፍራ ገንደገራዳ የሚባል አካባቢ አሽሽ የተከማቸ አሽሽ አለ በሚል ጥቆማ ፖሊስ የፍርድ ቤት የብርበራ ትእዛዝ በማውጣት ባደረገው ፍተሻ ወደ 12 ማዳበሪያዎች አደገኛ ሀሽሽ መሰል ድራግ የተያዘ ሲሆን በዚህ ምርመራ ሰዎች ታስረው እየተደረገ ይገኛል።
ኢንስፔክተር አምበሉ አየለ ለከተማዋ ነዋሪ ፍጆታ ከሚውለው ባሻገር በዋናነት ወደ አጎራባችና መካከለኛው ምስራቅ አገሮች ለማስተላለፍ ሕገወጥ አዘዋዋሪዎች ድሬዳዋን በመተላለፊያነት ይጠቀማሉ ብለዋል። ከዚህ በፊትም ከዘጠኝ ኩንታል በላይ አደንዛዥ እጽ በፖሊስ ተይዞ ጉዳዩ በፍርድ ቤት እየታየ እንደሆነ ምክትል ኢንስፔክተሩ ተናግረዋል። በአሁኑ ሰዓት በአደንዛዥ እጽ አስመጪዎች፣ አዘዋዋሪዎች፣ አከማቾች፣ ሻጮችና የመጓጓዣ አገልግሎት በሚሰጧቸው ላይም ምርመራ እየተካሄደ ነው ያሉት ምክትል ኢንስፔክተር አምበሉ ህብረተሰቡ አብሯቸው በጋራ እንዲሰራም ጥሪ አቅርበዋል። ዜናውን ያደረሰን የድሬዳዋው ዘጋቢያችን አዲስ ቸኩል ነው።
በኢትዮጵያ የተጀመረውን ለውጥ ለመቀልበስ የሚደረገውን እንቅስቃሴ ለመቋቋም ግንባር መፍጠር አለብን ያሉት ተፎካካሪ የፖለቲካ ድርጅቶች የመግባቢያ ሰነድ ተፈራርመዋል። ፓርቲዎቹ ኢትዮጵያ ዲሞክራሲ የሰፈነባት አገር ትሆን ዘንድ ለብዙ ዓመታት በተናጠል ስንታገል ቆይተናል ሲሉም ገልጠዋል። ዝርዝሩን ቆየት ብለን በዕለቱ አብይ ርዕስ እናሰማለን።
ከሶማሌ ክልል የቀድሞ ፕሬዚዳንት ጋር አቃቤ ሕግ በአባሪነት የከሰሳቸው 41 ሰዎች ዛሬም ፍርድ ቤት እንዳልቀረቡ ታወቀ። ቀደም ሲል ክሳቸው ያልተነበበላቸው ሁለት ተከሳሾች ዛሬ ክሳቸው እንደተደመጠም ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው አማሃ ነው ዝርዝሩን የላከልን።
በዛሬው ዕለት የድንበር ከተማ ከሆነችው ቦ ከተማ 1400 የሚሆኑ ኢትዮጵያውያን ከፑንትላንድ ተሸኝተው መጥተዋል። ፑንትላንድ እርምጃውን የወሰደችበት ምክንያት የሶማሌ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱላይ መሐመድ በተለይ ለቪኦኤ እንዲህ ብለዋል።
ባለፈው ድርጅት አስታውሰው አንድ ጀልባ በጅቡቲ ባህር ላይ እዛ ግዝቶ ሞቶ ነበርና ኢትዮጵያ የበዛበት ብዙ ጊዜ የሚኮበልሉት በዚህ በፑንትላንድ ተደርጎ ነው ወደዛ የሚሄደው እና በዛ በመጀሊስ የሚያቋርጡት እና ያን አሁን ባህሩን ስለዘጉት እነዚህ ትቆበላላችሁ ስለተባሉ በዛ
ይሄ ይቅርታ አድማጮች፣ ቀደም ሲል ያሰማነው ነው እንደገና ተደግሞ የተነበበው ይቅርታ እንጠይቃለን። ወደ መለስካቸው እንደገና ልሂድ። ከሶማሌ ክልል የቀድሞ ፕሬዝዳንት ጋር አቃቤ ሕግ በአባሪነት የከሰሳቸው 41 ተከሳሾች ዛሬም ፍርድ ቤት እንዳልቀረቡ ታወቀ። ቀደም ሲል ክሳቸው ያልተነበበላቸው ሁለት ተከሳሾችም ዛሬ ክሳቸው አልተነበበም። ፍርድ ቤቱ ደግሞ ተለዋጭ ቀጠሮ ሰጥቷል። ይሄ ነው የመለስካቸው ዘገባ፣ ይቀጥላል።
የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ቀደም ሲል በነበረው ችሎት በሰጠው ትዕዛዝ መሰረት በቀድሞ የሶማሌ ክልል ፕሬዚዳንት በእነ አቶ አብዲ መሐመድ ዑመር የክስ መዝገብ አቃቢ ሕግ ክስ መሠረቶባቸው እስከ ዛሬ ያልቀረቡትን ተከሳሾች ፖሊስ ዛሬም ማቅረብ አለመቻሉን በማስረዳት ተጨማሪ ጊዜ እንዲሰጠው ጠየቀ። ክስ ከተመሠረተባቸው 47 ሰዎች መካከል እስከ ዛሬ ፍርድ ቤት በመቅረብ ላይ የሚገኙት 6 ሰዎች ብቻ ሲሆኑ 41ዱ በችሎት ታይተው አያውቁም። ፖሊስ ለፍርድ ቤቱ እንዳስረዳው ተከሳሾችን እስከ ዛሬ ማቅረብ ያልቻለው በተሰጠው አድራሻ መሠረት ሊያገኛቸው ስላልቻለ ነው። እስከ ዛሬ በችሎት እየተገኙ ያሉት ተከሳሾች ጠበቆች ይህንን የፖሊስን ማብራሪያ ተቃውመዋል። ደንበኞቻቸው ለ7 ወር ያህል በስር እንደቆዩ አመልክተው እስከ ዛሬ ላልቀረቡት ተከሳሾች በጋዜጣ ማስታወቂያ ወጥቶ ክሳቸው በሌሉበት እንዲታይም ጠይቀዋል። ከዚህ በተጨማሪም በችሎት እየቀረቡ ከሚገኙት የሁለቱ ተከሳሾች ክስ ዛሬም ሊነበብላቸው አልቻለም። ለዚህም ምክንያቱ የኢትዮጵያ ቴሌቪዥን ተርጓሚዎችን ሳያዘጋጅ በመቆየቱ እንደሆነ ታውቋል። ፍርድ ቤቱ በመጨረሻም ፖሊስ ያልተያዙትን ተከሳሾች በሚቀጥለው ቀጠሮ እንዲያቀርብ፣ የኢትዮጵያ ቴሌቪዥንም ከአማርኛ ቋንቋ ወደ ሶማሌኛ ቋንቋ የሚተረጉሙ ባለሙያዎችን ለዛሬ ለምን እንዳላዘጋጀ ምክንያቱን አስረድቶ በሚቀጥለው ቀጠሮ እንዲያቀርብ በማዘዝ ጉዳዩን ለማየት ለመጋቢት 20 ቀን 2011 ዓ.ም ቀጠሮ ይዘዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በግብፅ የመገናኛ ብዙሃን ዘገባዎች መሠረት ዛሬ ካይሮ በሚገኘው ዋናው የመንገደኞች ማመላለሻ ባቡር ማዕከል በደረሰ ግጭት 20 ሰዎች ሞተዋል። ሌሎች ከ40 በላይ ጉዳት ደርሶባቸዋል። በግጭቱ ጣቢያ ውስጥ የሚገኘው የነዳጅ ማከማቻ ፈንድቶ በተለኮሰ እሳት ባቡሩም ተቃጥሏል ተብሏል። ኤድዋርድ ዩሬኒየን ለአሜሪካ ድምፅ ከካይሮ የላከውን አጭር ዘገባ ሰሎሞን ክፍሌ ያቀርባል።
ራምሲስ ባቡር ጣቢያ የደረሰው አደጋ ግዙፍ የእሳት ቃጠሎ አስነስቶ የባቡሩን ፊተኛ ክፍል አጋይቷል። እሳቱ መንገደኞችና ፕላትፎርሙ ወይም መድረኩ ላይ ቆመው የነበሩ ሰዎችን ክፉኛ ጎድቷል። ባቡር ጣቢያ ውስጥ የተተከሉ ካሜራዎች ድንገቱን ቀርጸዋል። አንድ ሰውነቱ በእሳት የተያያዘ ሰው በደረጃዎች ላይ ሲሮጥ ቆይቶ መጨረሻ ሲወድቅ አንደኛው ካሜራ ያሳያል። አብዛኞቹ የእሳቱ ሰለባዎች በጽኑ መጎዳታቸውን የእርዳታ ሠራተኞች ተናግረዋል። የእሳት አደጋ መከላከያና የእርዳታ ሰጪ ሠራተኞች አደጋው ወደ ደረሰበት ስፍራ ፈጥነው ደርሰዋል። የሀገሪቱ ጠቅላይ ሚኒስትር ሙስጣፋ ማድቡሊ አካባቢውን ከጎበኙ በኋላ ለጋዜጠኞች ሲናገሩ በትክክል ምን እንደ ተፈጠረ ለማወቅ ጥረቶች ሁሉ ይደረጋሉ ብለዋል።
انتهى عهد ان احنا يعني يبقى في نوع من السكوت على اي نوع من الاعمال التقاعد
የዝምታና ነገሮችን የመሸፋፈን ዘመን አብቅቷል። በመሆኑም መንግስት ያደጋውን ምክንያትና ከበስተጀርባው በኃላፊነት የሚጠየቅ ካለም በመርማሪ ኮሚቴ ተጣርቶ ከድምዳሜ ይደረሳል ነው ያሉት ጠቅላይ ሚኒስትሩ ሙስጣፋ ማድቡሊ። የአይን ምስክሮች እንዳስረዱት ደግሞ ባቡሩ ወደ ጣቢያው ሲደርስ ፍጥነቱን አልቀነሰም። የካይሮ አልአህራም ጋዜጣ ዋና አዘጋጅ አሽራፍ አልአሺሪ ለአልአረቢያ ቴሌቪዥን ሲናገር ለዛሬው አደጋ ቴክኒካዊና ሰብአዊ ችግሮች በጋራ ይወገዛሉ፣ በዋናነት ግን በፍጥነቱ ምክንያት የባቡሩ ፍሬን ሳይበጠስ እንደማይቀር እጠረጥራለሁ ብሏል።
ሰለሞን ክፍሌን ለዘገባው እናመሰግናለን። ፑንትላንድ በግዛቷ የሚገኙ ቁጥራቸው 1400 የሚደርስ ኢትዮጵያውያንን ወደ አገራቸው መልሳለች። እርምጃውን የወሰደችው የበርካቶችን ሕይወት እየቀጠፈ ባለው የጀልባ ጉዞ ወደ መካከለኛው ምስራቅ ሊያቋርጡ ስለነበር ነው ተብሏል። አዲስ ቸኮል ዝርዝሩን ይዟል።
በዛሬው ዕለት የድንበር ከተማ ከሆነችው ቦ ከተማ 1400 የሚሆኑ ኢትዮጵያውያን ከፑንትላንድ ተሸኝተው መጥተዋል። ፑንትላንድ እርምጃውን የወሰደችበት ምክንያት የሶማሌ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱላይ መሐመድ በተለይ ለቪኦኤ እንዲህ ብለዋል።
ባለፈው ድርጅት አስታውሰው አንድ ጀልባ በጅቡቲ ባህር ላይ ግዝቶ ሞቶ ነበርና ኢትዮጵያ የገዛበት ብዙ ጊዜ የሚቆበልሉት በዚህ በፑንትላንድ ተደርጎ ነው ወደዛ የሚሄደው። እና በዛ በመጀሊስ የሚያቋርጡትና ያን አሁን ባሩ ስለዘጉት እነዚህ ተቆበላላችሁ ስለተባሉ በዛ ማሰረት ነው ወደ የገራችሁ ይመለሱት ብሎ እነሱ ያመሱ አንድ ሺህ አርባ ሰው ነው የመለሱት።
ኢትዮጵያውያኑ በአሁኑ ሰዓት ከድንበር ከተማ አቦ ወደ ዋዋርደር እየመጡ ሲሆን መዳረሻቸውም ጅጅጋ ከተማ ይሆናል ተብሏል። እንዳሶ አብዱላሂ ኢትዮጵያውያኑ ሶማሌ ክልል ሀገራቸው ስለሆነ የሚፈልጉትን ድጋፍ ሁሉ ይደረግላቸዋል ብለዋል።
አሁን ልጆች በኪራ ከዚህ ከተልኳል ወደ ሀገር መሃል እንዲመለሱና ወደ ግን እንዲመጣቸው ነውና በየቤታቸው በየቀበላቸው እንዲሄዱ ማድረግ ነው። አሁን ሀገራቸው ነው የገቡት፣ ያው ክልሉ ሀገራቸው ነው ኢትዮጵያ ውስጥ ነው የገቡት እንስላሉ። አሁን እነሱ ከፈለጉት እዛ መስራት ይችላሉ፣ ካልፈለጉ ደግሞ ወደ የእንትናቸው መመለስ ይችላሉ። ስለዚህ ወደታቸው ፈለጉት መጀመሪያ ይገኝ ብለናልኛ ለንከባቸው ለማቋቋም ለመለሰውም የሚመች ጅጅጋ ስለሆነ ጅጅጋ ይንቱና ከዚያ በኋላ እነሱ በፈለገቤታችን ከፈለጉ ይሄዳሉ፣ ከፈለጉ ይሰራሉ።
በፑንትላንድ ዋና ከተማ ገረዌ የሚገኘው የኢትዮጵያ ቆንስላ የኢትዮጵያውያኑን መመለስ እያስተባበር እንደሚገኝም ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ድሬዳዋ።
ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አዲስ እናመሰግናለን ለዘገባው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እና የሰሜን ኮሪያ መሪ ኪም ጆንግ ኡን ስብሰባቸውን ዛሬ ጀምረዋል። ሁለቱ መሪዎች ሁለተኛውን ውይይት በይፋ መጀመራቸው ከተገለጠ በኋላ አብረው ለእራት ተቀምጠዋል። ውይይታቸው የተሳካ ውጤት ላይ እንደሚያደርሳቸው ሁለቱ መሪዎች እምነት እንዳላቸው ተናግረዋል። በኋላ ላይ መጽሔት ዘገባ ያክልበታል።
በሌላ ዜና ፕሬዚዳንት ዶናልድ ትራምፕ የረዥም ጊዜ የቀድሞ የሕግ ጠበቃ ማይክል ኮህን ዛሬ ረቡዕ በምክር ቤት ቀርበው የምስክርነት ቃላቸውን በመስጠት ላይ ናቸው። በዚሁ የምስክርነት ቃላቸውም ትራምፕ ዘረኛና ቀጣፊ ሰው ናቸውም ብለዋል። ኮህን አያይዘውም የፕሬዚዳንት ትራምፕ የምርጫ ዘመቻ አማካሪ ሮጀር ስቶን ከዊኪሊክስ አዘጋጅ ጁሊያን አሳንጅ ጋር እንደሚገናኙ ትራምፕ አስቀድሞ ያውቁ ነበር ብለው በዚያም የዲሞክራቷ ተፎካካሪ የሂላሪ ክሊንተንን የኢሜይል ሰነድ ይፋ እንዲደረግ ወይም መደረጉን አመልክተዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ።
የተከበራችሁ አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምናስተናግዳችሁ አዲሱ አበበና
አሉላ ከበደንን። በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘናል። ወደ ዕለቱ አቢር እስከ መሸጋገራችን አስቀድሞ ግን በሁለተኛው አጋማሽ ከሚሰሙ ድምፆች አንዱን እናሰማችሁ።
አሁን ይህ አደረጃጀት ተቀይሮ አንድ ወጥ አገራዊ ፓርቲ በሚሆንበት ጊዜ በሁሉም የሀገሪቱ ክፍል ያሉ አካላት አባል መሆን ይችላሉ ማለት ነው የዚህ ፓርቲ። ስለዚህ በቀጥታ በሊቀመንበሩ ምርጫም ላይ ይሳተፋሉ ማለት ነው፣ ሊመረጡ ይችላሉ እነሱም ማለት ነው።
በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል ዋና አስተባባሪ ሚኒስትርና የኢህአዴግ ጽህፈት ቤት ምክር ቤት ኃላፊ አቶ ብናልፍ አንዱዓለምን ድምፅ ነው የሰማችሁት። በሁለተኛው አጋማሽ ቀደም ብዬ እንዳልኩት በዲሞክራሲ በተግባር ይመለሳሉ። አሁን በቀጥታ ወደ ዕለቱ አብይ ርዕስ።
በኢትዮጵያ የተጀመረውን ለውጥ ለመቀልበስ የሚደረገውን እንቅስቃሴ ለመቋቋም ግንባር መፍጠር አለብን ያሉት ተፎካካሪ የፖለቲካ ድርጅቶች የመግባቢያ ሰነድ ተፈራርመዋል። ቀደም ሲል በዜናውም እንደጠቀስ ነው ፓርቲዎቹ ኢትዮጵያ ዲሞክራሲ የሰፈነባት ሀገር እንድትሆን ለብዙ ዓመታት በተናጠል ሲታገሉ እንደቆዩም ተናግረዋል። መለስካቸው አማ ነው ዝርዝሩን ይላከል።
በግንባር አብሮ ለመስራት የመግባቢያ ሰነድ የተፈራረሙት ተፎካካሪ ድርጅቶች የመላው ኢትዮጵያ አንድነት ድርጅት መኢአድ፣ የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ፣ የኢትዮጵያ ዴሞክራቲክ ኅብረት ኢዲህ፣ የኢትዮጵያ ብሔራዊ አንድነት ፓርቲ ኢብአፓ፣ የአፋር ሕዝቦች ፍትሐዊ ዴሞክራሲያዊ ፓርቲና የአፋር ሕዝብ ነጻነት ፓርቲ በመግባቢያ ሰነዱ ላይ እንዳመለከቱት በአገራቸው የፖለቲካ እንቅስቃሴ ውስጥ ጉልህ ሚና ለመጫወት በጥምረት መስራት ወቅታዊው ተጨባጭ ሁኔታ ያስገድዳል። ከተል አድርጎም በኢትዮጵያ ይካሄድ የነበረውና እየተካሄደ ያለው የተናጠል ትግል ውጤታማ ሆኖ ባለመገኘቱ ስማቸው ቀደም ሲል የተዘረዘረው ድርጅቶች በግንባር አብረው ለመስራት ወስነዋል ይላል። በተለያዩ ጥምረቶች በመቆራኘት መታገል ዛሬ ያለው የሀገሪቱ ነባራዊ ሁኔታ እንደሚያስገድድም የመግባቢያ ሰነዱ ሲያብራራ የዴሞክራሲ ተቋማትን የመገንባትና የመድብለ ፓርቲ ስርዓትን እውን ለማድረግ ጅማሮ ቢኖርም በተቃራኒው የለውጥ ሂደቱን ለመቀልበስ የሚደረገውን እንቅስቃሴ ከለውጥ ኃይሎች ጋር ወግኖ በመቆም መታገል አንገብጋቢ ነው ይላል። የኢትዮጵያ ሕዝብ አብዮታዊ ፓርቲን ወክለው ጋዜጣዊ መግለጫውን ይሰጡ የነበሩት አቶ መርሻ ዮሴፍ በዚህ ላይ ተጨማሪ ማብራሪያ ሰጥተዋል።
ኢትዮጵያ ውስጥ ምንድን ነው የሚያስፈልገው? መጀመሪያ ሰላምና መረጋጋት። ሰላምና መረጋጋት ኢትዮጵያ ውስጥ ሁሉም ቦታ መኖር አለበት። የሕግ የበላይነት መኖር አለበት። ለዚህ ይሄ የሚያጣል አይደለም፣ ሁላችን የሚያስማማ ነው። ዴሞክራሲያዊ ተቋሞች ኢትዮጵያ ውስጥ በሕግ መረጋገጥ አለባቸው። ነፃ ሚዲያ፣ የሲቪክ ማህበሮች ወዘተርፈ፣ እነዚህ በሕግ መረጋገጥ አለባቸው። የሕግ የበላይነትና የዳኝነት ነጻነት። እስካሁን የዳኝነት ነጻነት አልነበረም ኢትዮጵያ ውስጥ። ዳኞች በትዕዛዝ የሚሰሩበት ሀገር ነበር። አሁን ያ እንዲለወጥ ተጀምሯል። ስራ ተጠናክሮ እንዲቀጥል እንገፋለን እና ስለዚህ አንደኛ ያለምነውን ነገር ለማድረግ እንችላለን። ዴሞክራሲ ሁኔታውን እያሰፋን ተቋማዊ መልክ እንዲይዝ እያደረግን በሕግ እንዲደገፍ እያደረግን ያ ነገር ይህንን ነገር እየታገልን ነው። ይህንን ለማደናቀፍ የሚችሉ ኃይሎችን ግን ከለውጥ አራማጆች ጋር አብረን ሆነን እንታገላለን ይሄን ለውጥ ለማስፈን። ይሄ ደግሞ አሁን በተፈራረሙ ድርጅቶች የሚወሰን አይደለም። በጣም በርካታ ድርጅቶች ጋር እየተወያየን ነው። እየሰፋ የሚሄድ ነው። ክፍት ነው።
የመግባቢያ ሰነዱ በተፈረመበት ስርዓት ላይ ከነበሩ ጋዜጠኞች የተለያዩ ጥያቄዎች ተነስተዋል። ከእነዚህም መካከል ዛሬ ይህንን የመግባቢያ ሰነድ የተፈራረሙ ድርጅቶች ለብዙ ዓመታት በሀገሪቱ ውስጥ በተካሄደ የፖለቲካ ትግል የተካፈሉ ቢሆኑም ሕዝቡን ለሥልጣን አላበቁትም። ዛሬ ደግሞ ብዙዎቻችሁ መሪዎች በዕድሜ የገፋችሁ ናችሁ። ከዚህ በኋላ ይህን ተግባራዊ ለማድረግ እንዴት ትችላላችሁ የሚል ጥያቄ ከአንድ ጋዜጠኛ ተሰንዝሯል። የመላው ኢትዮጵያ አንድነት ድርጅት ፕሬዚዳንት ዶክተር በዛብህ ደምሴ ምላሽ ሰጥተዋል።
ፖለቲካ ዓላማ ነው እንጂ ዕድሜ አይደለም። አንድ ሰው እንደ ተልባ ስለተንጫጫ ፖለቲካ መራ ማለት አይደለም። ኤክስፒሪየንስ ያስፈልገዋል። ኤክስፒሪየንስ ያስፈልገዋል። እውቀት ያስፈልገዋል። በዛ መልኩ ነው ፖለቲካ የሚመራው እንጂ ልጅ ስለሆነ አይደለም። ይሄ ነው አንዱ ለመመለስ የፈለግኩት። ምክንያቱም ወንድሜ ፖለቲካ በልጆች የሚመራ የመሰለው ይመስለኛል። እና እድሜ በጣም ኤክስፒሪየንስ ለሰው ልጅ ያስፈልጋል።
በመግባቢያ ሰነዱ ላይ ስማቸው የተዘረዘሩ የፖለቲካ ድርጅቶች በቁጥር 8 ቢሆኑም የኦሮሞ ሕዝብ ፍትሐዊ ዴሞክራሲያዊ ፓርቲ የተሰኘው ድርጅት ተወካይ በፊርማ ሥነ ሥርዓቱ ላይ አልታዩም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አመሃል ለዘገባው እናመሰግናለን። ወደ መጽሔቱ የትንታኔ ዝርዝሮችን እንዝለቅ። በትላንትናው ዕለት ከውቅሮ ከተማ ወጣ ብሎ ከሚገኝ የጦር ካምፕ ተነስቶ ውቅሮን አቋርጦ በማለፍ ላይ የነበረ አንድ የመድፈኛ ጦር በምሽት ያደርግ የነበረው እንቅስቃሴ አሳደረብኝ ባለው ስጋት ሳቢያ የከተማይቱ ነዋሪ ሕዝብ ጥያቄ በማንሳቱ ጉዞ ለሰዓታት እንዲገታ ከተደረገ በኋላ መቀጠሉን የከተማው አስተዳደር ጠቁሟል። የመቀሌው ዘጋቢያችን አለም ፍስሐ ዝርዝሩን ይዟል።
ከዕዳጋ ሐሙስ የተንቀሳቀሰው የከባድ ብረት መድፈኛ ውቅሮ ሲደርስ የከተማው ሕዝብ ጥያቄ በማንሳት ለስድስት ሰዓታት ያህል እንዲቆም መደረጉ የውቅሮ ከተማ ሕዝብ ግንኙነት ኃላፊ አቶ ተክለሃይማኖት ገብረ መስቀል ገልጸዋል። በግምት ምሽት ሁለት ሰዓት ገደማ ውቅሮ የደረሰው ዕዳጋ ሐሙስ የነበረው የከባድ ብረት መድፈኛ የውቅሮ ከተማ ህብረተሰብ በመሰባሰብ ለምን በጨለማ መንቀሳቀስ እንደመረጡ ማብራሪያ ለማግኘት እስከ ሌሊቱ 8 ሰዓት ታስቁመዋል። የውቅሮ ከተማ ማህበረሰብ የከባድ ብረት መድፈኛ ለማስቆም እንደ ምክንያትና ስጋት የሚሉት አቶ ተክለ ሃይማኖት ይናገራሉ።
በትናንት ውቅሮ ምሽት ያው የመከላከያ ሰራዊት ውቅሮ እንደደረሰ ያው ለምንድን ነው በማታ የሚሄደው ግልጽነት ይኖራል ወይ የሚል የግልጽነት ጥያቄ አንስቶ ነበር ህብረተሰቡ። ስለዚህ ለዚህ ጥያቄ ተገቢ ምላሽ እስኪያገኝ ድረስ የተወሰነ የቆየበት ሁኔታ ነው የነበረ ማለት ነው። በግምት ወደ አንድ ተኩል ወይም ሁለት ሰዓት አካባቢ ማታ ነው ውቅሮ የገቡ። ከዛ እስከ 8 ሰዓት አካባቢ ቆይተናል በውቅሮ። ከዛ ሄዷል። መግባባት የተደረሰበት የከተማው አስተዳደር አመራርም ነበሩ፣ የመከላከያ ኃይሎች መሪዎች የነበሩ ውይይት ተደረገ። ስምምነት የደረሱበት ተወሰነ ጊዜ በኋላ ወደ አሰቡበት እንዲሄዱ የተደረገ ማለት ነው።
የመድፈኛው የዞንና የወረዳው አመራር ተወያይተው የመንቀሳቀሳቸው ምክንያት ለህብረተሰቡ ግልጽ ሲደረግ እንዲያልፍ ተደርገዋል ይላሉ አቶ ተክለ ሃይማኖት።
በዛ ሰዓት ከዕዳጋ ሐሙስ ተነስቶ ወደ አጉላ ካምፕ እንደሚሄዱ ነው የገለጹልን። ስለዚህ ለስራ እንቅስቃሴ መሰረት በማድረግ ነው እንጂ ወደ ሌላ ክልል ለመሄድ እንዳልሆነም ገልጾልናል። ስለዚህ ከዳጋ ሐሙስ ወደ አጉላ አካባቢ የመከላከያ የውስጥ ስራ እንቅስቃሴ መሆኑን ሌላ ክፋት እንዳልነበረው ገልጾልናል። ያው እኛም እንደ ከተማና እንደ ህዝብ ጥያቄ ያው ጠይቀናል። ግን በተደረሰ ውይይትና መግባባት ወደ አጉላ እንዲሄዱ ነው የተስማማ ነው ማለት ነው።
የደጋ ሐሙስ ከባድ ብረት መድፈኛው ለህብረተሰቡ አጉላ መሆኑን በመግለጽ ተግባብተዋል። አጉላ ከውቅሮ ከተማ 10 ኪሎ ሜትር ርቀት ነው የሚገኘው።
ያው በጨለማ ጉዞ ለምን መረጣችሁ የሚል ህብረተሰቡ በጨለማ መሆኑ ትንሽ ወደ ጥርጣሬ አግብቶት ነበር። ነገር ግን እንዳጋጣሚ መሆኑ ነው እንጂ ለሌላ ተብሎ ማታ እንዳልታጓዙ ነው የገለጹልን። ዞሮ ዞሮ ግን ውይይት ስለተደረገ ዞሮ ዞሮ እንዲሄዱ ከአዳጋ ሐሙስ ወደ አጉላ ከሆኑ መሄዱም እንደፈቀደ ነው።
አዳጋ ሐሙስ የነበረው የከባድ ብረት መድፈኛው አጉላ በሚገኘው የመከላከያ ካም መግባቱ ታውቀዋል። አቶ ተክለ ሃይማኖት ገብረ መስቀል ለሰጠኝ ማብራሪያ አመሰግናለሁ። ለድምፅ አሜሪካ ሬዲዮ አለም ፍስሐ ከመቀለ።
ለምን እናመሰግናለን። ወደሚቀጥለው ዘገባ እንሂድ። የምትመራበትን ስርዓት የመምረጡ ስራ የኢትዮጵያ ጉዳይ ቢሆንም እንደ ኢትዮጵያ ላሉ ብዙሃነት ላላቸው አገሮች ፌዴራሊዝም የተሻለ ስርዓት ነው ብለው እንደሚያምኑ በኢትዮጵያ የጀርመን አምባሳደር ተናገሩ የሚለው የትግራይ ዘጋቢያችን ሙሉጌታ ጽባህ ነው። የልዑካን ቡድን መርተው ወደ ትግራይ ክልል ያመሩት አምባሳደር ብሪታ ዋግነር ከክልሉ ምክትል አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል ጋር ተገናኝተው መወያየታቸውንም ይጠቅሳል ሙሉጌታ።
በምክትል ርዕሰ መስተዳድሩ ዶክተር ደብረጽዮን ገብረ ሚካኤል ጽህፈት ቤት የተካሄደው ውይይት በአጠቃላይ በኢትዮጵያና በትግራይ ክልል ስላለው የፖለቲካ ሁኔታ ትኩረት ያደረገ እንደነበር አምባሳደሯ ለጋዜጠኞች በሰጡት መግለጫ ተናግረዋል። በጀርመናዊቷ ከተማ ጎታና በአድዋ ከተማ መካከል ከአምስት ዓመታት በፊት የተጀመረው ግንኙነት ለማጠናከር ያለመ ውይይትም መካሄዱ ተናግሯል። ከዶክተር ደብረጽዮን ጋር ውጤታማ ውይይት አካሂደናል ያሉት አምባሳደሯ በኢትዮጵያ ያለው እድገትና በተጨማሪም በአሁኑ ጊዜ እየመጣ ያለው ለውጥ ጀርመን ትደግፈዋለች ብለዋል። አሁን ያለው ወቅታዊ ሁኔታ በአዲስ አበባ ብቻ ሳይሆን በሌሎች የሀገሪቱ አካባቢዎች ምን እንደሚመስል ለመረዳት ጥረት እያደረጉ መሆናቸውም ገልጸዋል። የስርዓት ምርጫው የኢትዮጵያ ቢሆንም እንደ ኢትዮጵያ ላሉ ብዙሃነት ላላቸው ሀገራት ግን ፌዴራሊዝም የተሻለ መሆኑን በመግለጽ ምክረ ሀሳባቸውን ለግሰዋል።
ፌዴራሊዝም is always a very good system.
የፌዴራሊዝም ስርዓት የህዝብ ብዙሃነት ባላቸው እንደ ኢትዮጵያ ትላልቅ አገሮች ተመራጭና ጥሩ ስርዓት ነው። አንድ ትኩረት ሊደረግበት የሚገባ ግን በፌዴራሊዝም ስርዓቱ ፌዴሬሽኑ በመሰረቱት ክልሎችና የፌዴራል መንግስት ኃይል ሚዛናዊነት የጠበቀ ሊሆን ይገባል። ሚዛኑ የጠበቀ ከሆነ ነው ውጤታማ የሚሆነው። በኢትዮጵያ ጉዳይ ላይ የስርዓት ምርጫው የኢትዮጵያውያን ይሆናል። የተለያዩ ብሔር ላላቸው ግን ስርዓቱ ውጤታማ ነው ብለዋል። በኢትዮጵያና ጀርመን መካከል ያለውን ግንኙነት ብዙ ዓመታት ያስቆጠረና የጠበቀ ዝምድና ያላቸው እንደሆኑ የገለጹት አምባሳደሯ ይህም ተጠናክሮ እንዲቀጥል አስገንዝቧል። በሌላ በኩል በትናንትናው ዕለት የተካሄደው ውይይት በአድዋና ጎታ ከተሞች የተጀመረውን ግንኙነት በተለይ ከአምስት ዓመት በፊት የተካሄደውን ስምምነት ተግባራዊነታቸውን ለማየትና ለማጠናከር መሆኑን የአድዋ ከተማ ከንቲባ አቶ ዘስላሴ ዘርአብሩክ ተናግረዋል። በሁለቱም ከተሞች መካከል በሳይንስና ቴክኖሎጂ፣ የሰው ኃይል ልማት፣ ማህበራዊ ችግሮችን ከመፍታት በተጨማሪ በባህላዊና ታሪካዊ ግንኙነት ለማጠናከር እየተሰራ እንደሆነ ከንቲባው ጥቆማ ሰጥተዋል።
ቅድም ኢሎም ስምምነት ዝገርናለም አለና በወገን ጎታ ተግበረለው በወገን
ከዚህ በፊት ስምምነት ያካሄድንባቸው ጉዳዮች አሉ። የጎታ ከተማ ምን ይሰራል፣ በአድዋ ከተማ በኩልስ ምን መፈጸም አለበት የሚል እነዚህ ጉዳዮች እንዲተገበሩ እንዴት መተባበር አለብን የሚል ነው የተወያየ ነው። በከተማ ልማትና ንድፍ እንዲሁም በቴክኖሎጂ ባለሙያዎች ልከው በስልጠናና ተሞክሮ በማሳለፍ ሊያግዙን ተነጋግረናል። በዚህ ጉዳይ ከዶክተር ደብረጽዮን ጋር የልዑካን ቡድኑ መወያየታቸው ለስራው አጋዥ ነው ያሉት። ከመተጋገዝ ስራዎች ጎን ለጎን የአድዋ ድል በዓል ለማክበር የልዑካን ቡድኑ ትግራይ መገኘቱ ተገልጿል። ለአሜሪካ ድምፅ ሙልጌታ ጽብሀ መቀለም።
ሙልጌታ ጽብሀን ለዘገባው እናመሰግናለን። አድማጮች፣ ወደ መጨረሻው የመጽሔቱ ትንታኔ ርዕስ እንሻገር። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ እና የሰሜን ኮሪያው መሪ ኪም ጆንግ ኡን ስብሰባቸውን ዛሬ ጀምረዋል። ሁለቱ መሪዎች ሁለተኛውን ውይይታቸውን በይፋ መጀመራቸው ከተገለጠ በኋላ አብረው ለራትም ተቀምጠዋል። ውይይታቸው የተሳካ ውጤት ላይ እንደሚያደርሳቸው ሁለቱም መሪዎች እምነት እንዳላቸውም ተናግረዋል። ዘጋቢያችን ጄፍ ከስተር ከዋሽንግተን ያጠናቀረውን ዘገባ ዝርዝር ሰለሞን አባቴ ያቀርበዋል።
ፕሬዚደንት ትራምፕና ሊቀመንበር ኪም ዛሬ የተገናኙበት መድረክ ባለፈው ሰኔ ሲንጋፖር ውስጥ ያደረጉትን የመጀመሪያውን ግንኙነታቸውን በሚያስታውስ ሁኔታ የተዘጋጀ ነው። በቪየትናም ዋና ከተማ ሃኖይ ሶፊቴል ሌጀንድ ሜትሮፖል ሆቴል የተጀመረው የሁለቱ መሪዎች ሁለተኛ ስብሰባ የኮሪያን ልሳነ ምድር ከኒውክሌየር ስጋት ነጻ ለማድረግ የታለመ መሆኑም ተነግሯል። ፕሬዚደንት ትራምፕ በእራቱ ወቅት ሲናገሩ ጠንካራ ተስፋቸውን ገልጸዋል።
It's an honor to be with Chairman Kim. It's an honor to be together in really a country Vietnam.
ከሊቀመንበር ኪም ጋር መገናኘታችን ክብር ነው። እንደ እውነቱ እዚች ቀይ ምንጣፍ ዘርግታ በክብር ባስተናገደችን ሀገር ቪየትናም ውስጥ መገናኘታችንም ክብር ነው። የመጀመሪያው ስብሰባችን ታላቅ ስኬት የነበረ ይመስለኛል። ይሄኛውም ከዚያ ባልተናነሰ ወይም በበለጠ ሁኔታ የተሳካ የሚሆን ይመስለኛል።
በራት ግብዣው ላይ ከሚስተር ትራምፕ ቀጥለው የተናገሩት ሚስተር ኪምም ይህ የመሪዎቹ ሁለተኛ ስብሰባ የተሳካ ውጤት እንደሚኖረው ጠንካራ እምነት እንዳላቸው አመልክተዋል። ለሁለቱ መሪዎች በተሰጠው በዚህ የራት ግብዣ ላይ የአሜሪካውን የውጭ ጉዳይ ሚኒስትር ማይክ ፖምፔዮንና የሰሜን ኮሪያ አቻቸውን ሪ ዮንግ ሆን ጨምሮ የመንግስታቱ ከፍተኛ ሹማምንት ተገኝተዋል።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበን ነው። ሁለተኛውን አጋማሽ ስርጭት ልንጀምር ነው። ወደ ቅንብሮቹም እናልፋለን። ዲሞክራሲ በተግባር
ከሚቀጥለው አገራዊ ምርጫ በፊት የተዋሃደ ፓርቲ እንደሚሆንና ስያሜውንም እንደሚቀይር ኢህአዴግ ሰሞኑን አስታውቋል። በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል ዋና አስተባባሪ ሚኒስትርና የኢህአዴግ ጽህፈት ቤት ምክር ቤት ኃላፊ አቶ ብናልፍ አንዱዓለም በተለይ ለአሜሪካ ድምፅ በሰጡት ቃል ይህንኑ አብራርተዋል። አቶ ብናልፍ እየተጠናቀቀ ነው ያሉት ጥናት ተግባራዊ ሲደረግም ኢህአዴግ ከሰላሳ ዓመታት በኋላ ስያሜውን ለመጀመሪያ ጊዜ ይቀይራል ማለት ነው። የአሜሪካ ድምፅ ያነጋግራቸው የኢኒሽቲቭ አፍሪካ ዲሬክተር የቀድሞ የአዲስ አበባና የኢትዮጵያ ንግድ ምክር ቤቶች ፕሬዚዳንት አቶ ክቡር ገና በርዕሱ ላይ በሰጡት አስተያየት በቅርቡ ተግባራዊ ይደረጋል የተባለው ይህ የኢህአዴግ አዲስ አወቃቀር መጠነኛ ርዕዮተ ዓለማዊ ለውጥ ጭምር ይዞ ይመጣል የሚል ግምት እንዳላቸውም አመላክተዋል። ለዝርዝሩ እስክንድር ፍሬው።
ከአንድ ዓመት ብዙም ያልበለጠ ጊዜ በቀረው የኢትዮጵያ አገር አቀፍ ምርጫ ኢህአዴግ የሚባል ፓርቲ አይኖርም። ኦዴፓ፣ አዴፓ፣ ደኢህዴንና ህወሓት የሚባሉ አባል ድርጅቶቹም ይከስማሉ። ገዢው ፓርቲ እያካሄደ ያለውን የአዲስ አወቃቀር ጥናት አስመልክቶ ትናንት የተደመጠው ነገር በዚህ ሊጠቃለል ይችላል። ሁላችንም ያለንበት አንድ ኢትዮጵያዊ ፓርቲ እንፈጥራለን በሚል የተጠናቀቀ ያለውን የኢህአዴግ አዲስ አደረጃጀት ጥናት ይፋ ያደረጉት የግንባሩ ሊቀመንበር ጠቅላይ ሚኒስትር አብይ አህመድ ናቸው። በኢህአዴግ አባል ድርጅቶች ሳይሆን የግንባሩ አጋር በሆኑ ፓርቲዎች ከሚመሩት አፋር፣ ሶማሌ፣ ጋምቤላ፣ ቤንሻንጉልና ሐረሪ ክልሎች ከተውጣጡ የተለያዩ የህብረተሰብ ክፍሎች ተወካዮች ጋር በተወያዩበት ወቅት ነው ጠቅላይ ሚኒስትሩ ይህንን ይፋ ያደረጉት። ኢህአዴግ እስካሁን በቀጥታ የሚያስተዳድረው ኦሮሚያ፣ አማራ፣ ደቡብና ትግራይ ክልሎችን ብቻ ነው። ጠቅላይ ሚኒስትሩ ለተወካዮቹ እንዳብራሩት ግን ኢህአዴግ በአጋር ድርጅቶች የሚተዳደሩትን ጨምሮ ሁሉንም የኢትዮጵያ ክፍሎችና ኢትዮጵያውያን ባካተተ መልኩ እንዲደራጅ እየተሰራ ነው። ገዢው ፓርቲ ስያሜውን ጭምር እንዲቀይር የሚያደርገው ይህ ጥናት እየተጠናቀቀ መሆኑን በጠቅላይ ሚኒስትር ጽህፈት ቤት የዴሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ ሚኒስትር እንደዚሁም የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ብናልፍ አንዱዓለም በተለይ ለአሜሪካ ድምፅ አብራርተዋል።
ውይይት ተደርጎበት ነበረ እና በዚህ ውይይት መጨረሻ ላይ በጉባኤው የተቀመጠው አቅጣጫ ጥናቱ ዘግይቷል፣ መዘግየቱ ትክክል አይደለም፣ አሁን መፋጠንና ጥናቱ መጠናቀቅ አለበት፣ ጥናቱ እንደተጠናቀቀ ፓርቲው ወደ አሁን ወቅቱ ከሚጠይቀው የፖለቲካ የፖለቲካ ትግል በዛ ደረጃ ወደ አንድ ወጥ ፓርቲ እንዲሸጋገር ሊያደርግ የሚችል ስራ መሰረት አለበት ተብሎ ጥናቱ እንዲፋጠንና እንዲጠናቀቅ አቅጣጫ ተቀምጦ ነበር።
በአዋሳው ጉባኤ ማለት ነው።
በአዋሳው ጉባኤ ውሳኔም ተወስኖ ነበር። በዚህ ውሳኔ መሰረት የተጀመረ ነበር። በእርግጥ ከአዋሳው ጉባኤ በፊት ጥናቱ በተወሰነ ደረጃ ተጀምሮ ነበር። ይሄ ጥናት ከሞላ ጎደል የመጀመሪያው ድራፍት እየተጠናቀቀ ነው ያለው። በቅርብ ጊዜ በድራፍቱ ላይ የድርጅቱ አባል ፓርቲዎች ወይም ድርጅቶች ይወያዩበታል ተብሎ ይጠበቃል። ማለት አራቱ ድርጅቱ አባል ድርጅቶች ማለት ነው። ከዛ በተጨማሪ የውህደቱ ጥያቄ በኢህአዴግ አባል ድርጅቶች ብቻ ሳይሆን በአጋር ድርጅቶችም በሚባሉት ጭምር ነው ጥናቱ የተሰራው። እነሱንም ጭምር የሚያካትት ነው።
አጋር ማለት አፋርን፣ ጋምቤላን፣ ቤንሻንጉልን፣ ሶማሌን እና ሀረሪን የሚመሩ ፓርቲዎች ማለት ነው።
አዎ፣ እነዚህን ክልሎች የሚመሩ የፖለቲካ ድርጅቶች አሁን በኢህአዴግ የአጋር እንትን ውስጥ ያሉ ናቸው። ወደ ውህደት ሲመጣ እነዚህን ድርጅቶች ጭምር ያካተተ ሆኖ ነው ጥናቱ እየተሰራ ያለው። ይሄ ጥናት በቅርቡ እንዳልኩ በሁሉም ድርጅቶች ውይይት የሚደረግበት ሁኔታ ይፈጠራል። በውይይቱ የሚገኙ ግብዓቶች ተጨምረውበት መጨረሻ ላይ የሚመለከታቸው ፖለቲካ ድርጅቶች ይወስናሉ ተብሎ ይጠበቃል። በዛ ውሳኔ መሰረት ፓርቲው ወደ አንድ የተዋሃደ ዩኒፋይድ የሆነ ፓርቲ ይሆናል ማለት ነው። ይሄ በሚሆንበት ጊዜ አሁን ያለው አደረጃጀት በቅርጽም በይዘትም ይቀየራል ማለት ነው። ለምሳሌ ግንባር መሆኑ ይቀራል፣ አንድ ፓርቲ ይሆናል፣ አንድ ወጥ ፓርቲ ይሆናል። እነዚህ አሁን ያሉት ብሔራዊ ድርጅቶች ወደዚህ ፓርቲ ስለሚጠቃለሉ በተናጠል ያሉ ብሔራዊ ድርጅቶች ይቀራሉ ማለት ነው።
ይከስማሉ፣ ፓርቲዎቹ አይኖሩም።
ፓርቲዎቹ ይከስማሉ፣ ወደ አንድ ተዋህዶ ፓርቲ ይመጡና የዛ አካል ነው የሚሆኑት እንጂ እንደ በፊቱ ራሳቸውን በድርጅት ስንትን ይዘው የሚቀጥሉበት ሁኔታ ያቆማል ማለት ነው። ወደ አንድ የሚመሰርቱት የጋራ የተዋሃደ ፓርቲ ይገባሉ ማለት ነው። ምን ጥቅም አለው ለእነዚህ አገር ድርጅቶች? ከአሁን በፊት እንደሚታወቀው የአገሪቱ ጠቅላይ ሚኒስትር የሚሆነው ሰው የኢህአዴግ ሊቀመንበር የሆነ ነው። የኢህአዴግ ሊቀመንበር በሆነው ሰው ምርጫ ላይ አገር ድርጅቶቹ የኢህአዴግ አባል ስላልሆኑ በሊቀመንበሩ ምርጫ ላይ በቀጥታ አይሳተፉም ነበር። አሁን ይህ አደረጃጀት ተቀይሮ አንድ ወጥ አገራዊ ፓርቲ በሚሆንበት ጊዜ በሁሉም የሀገሪቱ ክፍል ያሉ አካላት አባል መሆን ይችላሉ ማለት ነው የዚህ ፓርቲ። ስለዚህ በቀጥታ በሊቀመንበሩ ምርጫም ላይ ይሳተፋሉ ማለት ነው። ሊመረጡም ይችላሉ እነሱም ማለት ነው። አንድ ወጥ ለሆነው ፓርቲ እዛ ውስጥ እንደ አባልነታቸው የመመረጥና የመምረጥ መብት ይኖራቸዋል በስራ አስፈጻሚውም በሊቀመንበሩም ምናምን። ስለዚህ ከነሱ ከነዚህ ክልሎች ከማንኛውም የሀገሪቱ ክፍል ብቃት ያለው ሰው ወደ ሊቀመንበርነት ሊመረጥ ይችላል፣ ወደ ስራ አስፈጻሚነት ሊመረጥ ይችላል። በዛ መሰረት የሀገሪቱ ጠቅላይ ሚኒስትር የመሆን እድል የመሳሰሉት ነገሮች ሁሉ እኩል በሁሉም የሀገሪቱ ጫፍ ሊኖር ያደርጋል ማለት ነው። ይሄ ነው እንግዲህ ትልቁ ጥቅምና ይህን እየሰራን መሆኑን ነው ጠቅላይ ሚኒስትሩ መረጃውን የነበሩ ተሳታፊዎች የነገሯቸው ማለት ነው።
ስለዚህ የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ከሚቀጥለው ምርጫ በፊት የተዋሃደ ፓርቲ ይሆናል፣ ስሙንም ቀይሮ ነው በምርጫው የሚሳተፈው ብለን መደምደም እንችላለን?
አዎ፣ ስሙ የግድም ይቀየራል። ምክንያቱም ግንባር ሆኖ ሊቀጥል አይችልም። ወጥ የሆነ ፓርቲ ስለሚሆን አዲስ ስያሜ ነው ሊይዝ የሚችለው። ጊዜውን በተመለከተ ከሚቀጥለው ምርጫ በፊት ይሄ ያልቃል ተብሎ ነው የሚጠበቀው።
የመጨረሻ አደርገዋለሁ። አቶ ብናልፍ፣ እንግዲህ በኢህአዴግ አደረጃጀት መሰረት ኢህአዴግ አራቱ የኢህአዴግ አባል ድርጅቶች ክልሎቻቸውንም ሲያስተዳድሩ ይታወቃል። ለምሳሌ አዴፓ አማራ ክልልን ያስተዳድራል፣ ደኢህዴን ደቡብን ያስተዳድራል፣ ህወሓት ትግራይን፣ እንደዚሁም ኦዴፓ ደግሞ ኦሮሚያን ያስተዳድራል። እና አዲሱ አደረጃጀት ከዚህ አንጻር እንዴት ነው የሚሆነው? ክልሎችን ከማስተዳደር አንጻር ይሄን ይመልሱልኝና በዚህ ላብቃ።
እኮ በጣም ግልጽ ነገር ነው ማለት ወጥ ፓርቲ በሚሆንበት ጊዜ በምርጫ ይወዳደራል። ምርጫ አሸንፎ መንግስት የመሆን እድል ካገኘ ክልሎችን የሚያስተዳድር አመራር ራሱ ፓርቲው ይመድባል ማለት ነው። ልክ አሁን ለምሳሌ ሀገራዊ የሆነ ፓርቲ ምርጫ ቢያሸንፍ በብሔራዊ ድርጅት የተደራጁ ድርጅቶች በውስጥ የሌሉ አንድ ፓርቲ ምርጫ ቢያሸንፍ ሀገሪቱን እንዲመራ በህዝቡ ቢመረጥ በተለያየ የአስተዳደር እርከኖች የሚመራ አመራር መመደብ ግዴታ አለበት ማለት ነው። ልክ እንደዛው አሁን ኢህአዴግ ወደ አንድ ወጥ ፓርቲ በሚመጣበት ጊዜ በምርጫ ተወዳድሮ ሲያሸንፍና መንግስት የመሆን እድል ሲያገኝ በየደረጃው ያሉ በየእርከኑ ያሉ አስተዳዳሪዎች፣ አመራሮች ይደለድላል ማለት ነው። ይሄ እንግዲህ ቴክኒካልንቱ ብቃት ባላቸው ሰዎች እነማን ለመሪነት ብቁ ናቸው፣ ለየትኛው ደረጃ የትኛው አካባቢ ላይ ያስተዳድራሉ ወዘተ፣ ኋላ ፓርቲው ራሱ እየወሰነ አመራር እየመደበ ሀገር መምራት ሀገር ማስተዳደር ወደሚችልበት ደረጃ ይሸጋገራል ማለት ነው።
አሁን ደኢህዴን በደቡብ እንደሚያደርገው ማለት ነው። የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ እንግዲህ የተለያዩ ብሔሮችን የሚወክሉ ዞኖች አሉ በክልሉ ውስጥ፣ ግን ደኢህዴን እንደ ደኢህዴን ተወዳድሮ ነው ከዛ በኋላ አመራሮቹ የሚመደቡት። እንደዛ ማለት ነው።
ልክ ነው። እሱ ጥሩ ምሳሌ ሊሆን ይችላል። ደኢህዴን እንዳልከው ከዛ በፊት ያው እንደሚታወቀው የተለያዩ የፖለቲካ ፓርቲዎች ናቸው የነበሩት። እነሱ ወደ አንድነት መጣው ነው የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄን የመሰረቱ። ግን አሁን ደኢህዴን በደቡብ ክልል ምርጫ ሲያሸንፍ በየትኛውም ዞን በየትኛውም ወረዳ በየትኛውም አካባቢ ያለን አመራር ይመድባል። ልክ እንደዛ አይነት አሰራር ነው የሚኖረው ማለት ነው። አሁን ወደፊት በሚኖረው የዩኒፋይድ የሆነው ፓርቲ በሚቋቋምበት ጊዜ እና በምርጫ ተመርጦ ሀገር እንዲመራ እድል ካገኘ ማለት ነው።
አቶ ብናልፍ አንዷለም በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ማስተባበሪያ ማዕከል ኃላፊ ሚኒስትር፣ እንደዚሁም የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ፣ በጣም ነው የማመሰግነው ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ስም
አመሰግናለሁ።
በኢህአዴግ ይፋ የተደረገው ውሳኔ ከፍተኛ ትኩረት የሳበ የተለያዩ አስተያየቶችንም ያስከተለ መሆኑ ታይቷል። የኢኒሽቲቭ አፍሪካ ዳይሬክተርና የአዲስ አበባና የኢትዮጵያ ንግድ ምክር ቤቶች የቀድሞ ፕሬዝዳንት አቶ ክቡር ገና የኢህአዴግ ውሳኔ መጠነኛ ርዕዮተ ዓለማዊ ለውጥ ጭምር ይዞ ሊመጣ እንደሚችል ያምናሉ።
በመሰረቱ ጥሩ አካሄድ ይመስለኛል። ፓርቲ በዛ መንፈስ መቋቋሙ ብዙ ህዝብም የሚጠይቀው የአንድነትን ጉዳይ የያዘ በመሆኑ ጥሩ ነው። ነገር ግን እንግዲህ ፓርቲው እንዴት አይነት ፍልስፍና ነው ይዞ የሚራመደው የሚለው የሚቀጥለው ስራ ይሆናል የሚል እምነት ነው ያለኝ። ከዚህ ባሻገር የሌሎቹም ድሮ በቀድሞ አሁንም ያሉት በየክልሉ የተቋቋሙ ፓርቲዎችም እንደዚሁ ለመወዳደር የበለጠ መነሳሳትነት የሚያሳዩበት ሁኔታ ነው የሚፈጠረው ብዬ ነው የምገምተው።
አቶ ክቡር፣ እንግዲህ ይሄ ትልቅ ለውጥ ነው የሚሆነው ተግባራዊ ሲደረግ። አንደኛ ኢህአዴግ የሚባል ፓርቲ በሚቀጥለው ሀገር አቀፍ ምርጫ ውስጥ አይኖርም። ስሙን የቀየረ የተዋሃደ ፓርቲ ነው የሚቀርበው። አባል ድርጅቶቹ አዴፓ፣ ኦዴፓ፣ ደሄድንና ህወሓትም እንደሚከስሙ ነው የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ብናልፍ አንዷለም የገለጹልኝ። እነዚህ ለውጦች ሲያዩ እርስዎም እንዳሉት ቀደም ሲል የአብዮታዊ ዲሞክራሲን ርዕዮተ ዓለም፣ የልማታዊ መንግስት አስተሳሰብን የመሳሰሉትንም አብሮ የሚያሻሽልበት ሁኔታ ይኖራል ብለው ይጠብቃሉ ወይስ የመዋቅርና የስም ለውጥ እንዲሁም የመዋሃድ ብቻ ነው የሚሆነው ለውጡ በእርስዎ እምነት?
የሚታይ ነው ይመስለኝ። ምክንያቱም እንግዲህ ብዙ አሁን እየተቋቋመ ያሉ ፓርቲዎች ወደ ሊበራሊዝም ላይ የተጠጉ ይመስላል። በአብዛኛዎቹ ፓርቲዎች ይህንን አስተሳሰብ ለማራመድ እንደተዘጋጁ ነው የሚታየው። አዲሱን ፓርቲ በዛ መልኩ ሊንቀሳቀስ የሚችል ሊሆን ይችላል። ነገር ግን እኔ እንግዲህ ከታሪኩ ስንነሳ እስካሁን ድረስም ደግሞ በኢህአዴግነት ያካሄዳቸውን ልማቶች ስንመለከት ከልማታዊ አካሄዱ ብዙ የሚዛነፍ አይመስለኝም ብዬ ነው የምገምተው።
እንግዲህ አሁን ያለው የኢህአዴግ ተጨባጭ ሁኔታ ከግምት ካስገባን አራቱ የኢህአዴግ አባል ድርጅቶች የተለያዩ አቋሞችን ሲያንጸባርቁ እናያለን። በተለያዩ ጉዳዮች ላይ በጉባኤ ተወሰነ ከተባለ፣ በስራ አስፈጻሚ ስብሰባ ተወሰነ ከተባለም በኋላ እንኳ ለምሳሌ ህወሓት ለየት ያለ አቋም ሲያንጸባርቅ እናያለን በአንዳንድ ጉዳዮች ላይ። አሁንም ይሄንን ውህደት በተመለከተ በስምምነት ሊያከናውኑት ይችላሉ ብለው ተስፋ ያደርጋሉ? እስከ መጨረሻው በስምምነት ይጓዛሉ? አራቱ ፓርቲዎችም በፈቃደኝነት ይከስማሉ? አንድ ፓርቲ ይፈጠራል ብለው ያስባሉ? አልጋ ባልጋ ይሆናል ከዚህ በኋላ ያለው ሁኔታ እርስዎ ሲያዩት?
ሊሆን የማይችልበት ምክንያት የለም። ነገር ግን ደግሞ ባይሆንም ክልላዊ ፓርቲ ሆኖ ነው የሚቀሩት። ለምሳሌ ህወሓት አይ እኔ በዚህ ብሔራዊ አጀንዳ ልስማማም ካለ የራሱን ፓርቲ መንቀሳቀስ ይችላል። የራሱን ፓርቲ ይዞ መንቀሳቀስ ማለት ብሔራዊ ፓርላማ ውስጥ ቦታ አይኖረውም ማለት አይደለም። አሁንም ቦታ ይኖረዋል። ነገር ግን ሚዛን የሚደፋ ሊሆን ይችላል ወይ የሚለው ነው እንግዲህ ሊያነጋግረው የሚችለው።
ኢህአዴግ ከግንባርነት ወደ ውህድ ፓርቲነት እንዲቀየር በ10ኛው ድርጅታዊ ጉባኤ አቅጣጫ መቀመጡን፣ በቅርቡ በአዋሳ በተካሄደው 11ኛው ጉባኤም ጥናቱ እንዲፋጠን መወሰኑን የምክር ቤቱ ጽህፈት ቤት ኃላፊ አቶ ብናልፍ አንዷለም አስረድተዋል። የጥናቱ የመጀመሪያ ረቂቅ እየተጠናቀቀ በመሆኑ የኢህአዴግ አባል ድርጅቶችና አጋር ፓርቲዎች በቅርቡ እንደሚወያዩበትም ጠቅሰዋል። እናም ኢህአዴግ ቀጣዩን ምርጫ የሚቀላቀለው በአዲስ ስያሜና አደረጃጀት መሆኑ ግልጽ እየሆነ ነው። ኢህአዴግን የሚተካው ፓርቲ አዲስ ስያሜ ምን እንደሚሆንም በሂደት ይታያል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ሌላው ዘገባ እናልፋለን። የአዲስ አበባ ነዋሪዎች ማኅበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ እሰራለሁ ያለ የሲቪክ ማኅበር መሠረቱ። የአዲስ አበባችን ወጣቶች፣ ጎልማሶችና ምሁራን ማኅበር በሚል ስያሜ የተቋቋመው ማኅበር ዛሬ ስለ ዓላማዎቹ መግለጫ ሰጥቷል፣ ይለናል ዘገባውን የላከልን ግርማቸው ከበደ።
አዲስ አበባችን የወጣቶች ጎልማሶችና ምሁራን ማኅበር ለስልጣን የማይወዳደር የየትኛውም የፖለቲካ ፓርቲ ወገንተኝነት የሌለው የአዲስ አበባ ኗሪን ጥቅም ማስከበርን ብቻ በመሰረታዊ ዓላማነት አንግቦ የተቋቋመ ነጻና ገለልተኛ የሲቪክ ማህበር እንደሆነ ነው አመራሮቹ በመግለጫቸው ያስታወቁት። አስፈላጊ የሚባሉ ማስረጃዎችን ለሚመለከተው አካል አስገብተው የምዝገባ ፈቃድ እየተጠባበቁ እንደሚገኙ የገለጹት የማህበሩ አመራሮች ከአዲስ አበባ ጋር በተያያዘ አሉን ያሏቸውን መሰረታዊ እምነቶችም ተናግረዋል። እንደ ማህበሩ ጻፊ ኢየሩሳሌም ተስፋው ከሆነ 6 ከአዲስ አበባ ጋር የተያዙ ዋና ዋና እምነቶች አሏቸው።
አንደኛው በከተማችን ውስጥ የሚሰጡ ሹመቶች፣ የሥራ ዕድል ፈጠራዎች፣ የወሳኝ ኩነት እንቅስቃሴ ግልጽና ተአማኒነቱን የጠበቁ እንዲሁም የነዋሪውን ይሁንታ ያገኙ መሆን አለባቸው ብለን እናምናለን። ሁለተኛው ነዋሪዎቹ ለዘመናት በመስዋዕትነት ጭምር ጠብቀውና አክብረው ከያዟቸው ኢትዮጵያዊና የሰብአዊ ማንነት አስተሳሰቦች ተላቀው በሌሎች እንጎቻ አስተሳሰቦች እንዲታቀፉ እየተገደዱ ያሉበት ሁኔታ ተጠናቅሮ የቀጠሉን በጽኑ እናውዛለን። ስለሆነ በሰላምና በፍቅር ተደጋግተን ሀገራችንን እናስጠበቃለን የሚል ጠንካራ እምነት ያለው የከተማችንን ነዋሪ ታላቅ ሀገርን በትናንሽ ስብስቦች ለመደወዝ ቀን ከሌሊት በሚታትሩ ያዩትንና የለቡትን ሁሉ የኔ ነው ማለት ፋሽን ባደረጉ የጠባብ አስተሳሰብ ባለቤቶች ሰላሙን እየተናገ ያለበት ሁኔታ ማብቃት አለበት ብለን እናምናለን። ሶስተኛው የአዲስ አበባ ከተማ ነዋሪ ህዝብ በመረጠው አካል የመተዳደር ህጋዊ መብቱ መከበር አለበት ብለን እናምናለን።
በአዲስ አበባ የህግ የበላይነት ተከብሮ ሁሉም እኩል እድል የሚያገኝበትን አውድ መፍጠር ካሁን ባሉት ወቅታዊ ችግሮች ከነዋሪው ጎን አልቆሙም ያሏቸው የፖለቲካ ፓርቲዎች በዚህም የሚቀጥሉ ከሆነ ለነዋሪው ሌሎች አማራጮችን የሚመለከትበትን አውድ ማመቻቸትና የከተማዋን እድገት ለማፋጠን በኢትዮጵያና ኢትዮጵያዊነት ላይ እምነት ያላቸው ምሁራን ተሳትፎ እንዲያደርጉ ምቹ ሁኔታ መፍጠር እንዳለበት ማህበሩ እንደሚያምን ነው በመግለጫው የተገለጸው። ከነዚህ መሰረታዊ እምነቶች በመነሳትም 11 ዋና ዋና ዓላማዎችን ለማሳካት እንደሚሰራ ነው ማህበሩ ያስታወቀው።
አንደኛ ለሀገር እድገት ጥብቅና ዘብ መቆም የሚችል ማህበረሰብን መፍጠርና ማጠንከር፣ ሁለተኛ በከተማው ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ጉዳዮች ላይ የወጣቱን ጎልማሳውንና ምሁሩን ተሳታፊነት እንዲረጋገጥ ማስቻል አለ ተብሎ የሚታመን ከሆነ መኖሩን በተጨባጭ ለማረጋገጥ የተለያዩ ህጋዊ እንቅስቃሴዎችን ለማካሄድ ፍላጎት ያላቸውን አባላት በሲቪል ማህበራት መርህ እንዲደራጁ ማስቻል፣ ሶስተኛ የማህበሩ አባላት እውቀታቸውን፣ ገንዘባቸውንና ጊዜያቸውን በማቀናጀት በከተማው ላይ እነሱንና ሌሎቹን የከተማውን ነዋሪዎች ያደለለ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች እንዳይመጡ ማስቻል፣ ያሉትን ደግሞ ህጋዊ መስመር ተከትለው እንዲታረሙ እንዲስተካከሉ ጠንካራ እንቅስቃሴዎችን ማድረግ።
ማህበሩ በመግለጫው ለተለያዩ አካላት ማሳሰቢያና ድጋፍ አስተላልፏል።
ማንኛውም የፖለቲካ ድርጅት፣ የሚዲያ አባላት፣ አክቲቪስቶች እንዲሁም ግለሰቦች የከተማዋን ሰላምና መረጋጋት የሚያውቁ ነገሮችን ከማድረግም ሆነ ከመናገር ራሳቸውን እንዲቆጥቡ እናሳስባለን። ይህ መሆን ካልቻለ ግን በህግ አግባብ የምንጠይቅ መሆኑን እናሳውቃለን። በመጨረሻም ከሰሞኑ የአማራ ዲሞክራሲያዊ ፓርቲ አዴፓ ከተማችንን አስመልክቶ የሰጠውን ኃላፊነት የተሞላበትን ገንቢ መግለጫ
የአማራ ዴሞክራሲያዊ ፓርቲ ባለፈው ሳምንት በአዲስ አበባ ከሚገኙ አመራሮቹ ጋር ባደረገው ውይይት የፓርቲው የጽህፈት ቤት ኃላፊ አቶ ምግባሩ ከበደ አዲስ አበባ የነዋሪዎቿና የኢትዮጵያ መዲና እንጂ የማንም እንዳልሆነች መናገራቸውን የሀገር ውስጥ መገናኛ ብዙሃን መዘገባቸው ይታወሳል። የማህበሩ አመራሮች ከቪኦኤ ስለ ፋይናንስ ምንጫቸው ተጠይቀው ነበር። ፕሬዚዳንቱ ሱራፌል ዘውዱ ምላሽ አላቸው።
አሁን ባለው እንቅስቃሴያችን የገንዘብ ምንጭ አድርገን የተነሳ ነው አንድም ተቋም የለም፣ ያሰብነውም ተቋም የለም። ነገር ግን አላማዎቻችንን ለማስፈጸም የምንወስዳቸው ወይም ደግሞ የምንጓዛቸው መንገዶች በጣም ረጅምና ላስጨራሽ ብዙ እውቀት የሚጠይቅ ብዙ ገንዘብ የሚጠይቅ እንደመሆኑ መጠን ይህንን ነው ለዛ ነው ለማህበረሰቡ ለመስጠት ያሰብነው ማለት ነው። እኛ እንደ ተቋም እንጀምረው እንጂ ይሄ ተቋም የሰፊው የአዲስ አበባ ነዋሪዎች ተቋም ነው የሚሆነው። ስለዚህ የገንዘብ ምንጫችንንም የምናደርገው ምናልባት በጉልበት በእውቀት በገንዘብ የሚረዳ ነው አካል ይህንንም ቀጣይነት ለማስቀጠል ፍላጎት ያለው ነዋሪውን ነው ልናሳትፍ ያሰብነው እና እርግጥ ነው ከፍተኛ ገንዘብ ይጠይቃል። እስካሁን ግን በግልጽ ለመናገር የገንዘብ ምንጭ አለን ብለን ያስቀመጥነው ነገር የለም። ነዋሪው ላይ ግን ያነጣጠረ ስራዎችን ለመስራት ለወደፊት አስበናል። ማንኛውም አካል ይህንን ተቋም ለመርዳት የሚፈልግ ሰውም ካለ በራችን ክፍት እንደምናደርገው ኮዲው ለመግለጽ እንወዳለን። ያ ሲባል ከመንግስታዊም መንግስታዊም ካሉኑ ተቋማቶች ጋርም በተወሰነ ደረጃ በሚያግባቡን ስራዎች ላይ ለመስራት እናስባለን። ምክንያቱም የምንሰራቸው ስራዎች አገር ገንቢዎች ስለሆኑ መንግስትም ኃላፊነት አለበት ብለን ስለምናስብ መንግስትም በዚህ ጉዳይ ላይ ይተባበራናል ብለን እናስባለን።
የማህበሩ አመራሮች ከዚህ በፊት የፖለቲካ ፓርቲ አባል ሆነው ሲንቀሳቀሱ የነበሩ መሆናቸው ተጠቅሶ ገለልተኛነታቸው ላይ ጥርጣሬ እንደሚያስነሳ ከጋዜጠኞች ተጠይቀውም አስተያየታቸውን ሰጥተዋል።
በተወሰነ ደረጃ ሁላችንም በፓርቲ ውስጥም ሆነ በትግል ንቅናቄዎች ውስጥ አብረን የቆየን ሰዎች ነን። ነገር ግን እንዲታወቅ የምንፈልገው ትናንት በነበረው ስርዓት ውስጥ በዋነኝነት እንደዚህ አይነት ሲቪክ ተቋም ገንብቶ ለመንቀሳቀስ የሚያመች ምንም አይነት መንገዶችም አልነበሩ። እንኳን እንደዚህ አይነት ስብሰባዎችን ለማድረግ ይቀርና ሐሳቡ አላቸው የተባሉ ሰዎች የሚታሰሩበት፣ የሚደበደቡበት፣ የሚገደሉበት ጊዜ ስለነበረ ወደዚህ አይነት እንቅስቃሴ ውስጥ ከመገባት ይልቅ በነበረው ስርዓት ላይ ቢያንስ ያንን ስርዓት ለመገዳደርም ሆነ እሱን ለማስወገድ የተጠቀምንበት ስልቶች አሉ። እነሱ በፖለቲካ ፓርቲ እንቅስቃሴ ውስጥ ምናልባት በሰላማዊ መንገድ ከሚታገሉ ሰዎች ወይም ደግሞ ፓርቲዎች ጎን ተሰልፈን ብዙ እንቅስቃሴ አድርገናል። ያም የሚሆን ነገር አልነበረም። ያለን አማራጭ ነበረው ወደ ትጥቅ ትግል ውስጥ መግባት ነው። በዛ እንቅስቃሴ ውስጥ አሳልፈናል ማለት ነው። አሁን ላይ ግን ምን አይነት አቋም አላችሁ የሚል ጥያቄ ነው የመጣው። ያ እንደነበረ ሆኖ አሁን ላይ ግን ያለው በተወሰነ ደረጃ ለውጦችን እያየን የመጣንበት ሂደትም ስለነበረ በእነዚህ ለውጦች ተጠቅመን እንደዚህ አይነት ሲቪክ ሶሳይቲ ቢያንስ ከፖለቲካ ድርጅቶች በተለየ ይጠቅማሉ ብለን የምናስበው እንደዚህ አይነት ሲቪክ ሶሳይቲ ወይም ደግሞ ማህበራት መፍጠሩ በራሱ ለዚች ሀገር ወሳኝና እድገት ያመጣል ብለን ስላሰብን ከፖለቲካ ፓርቲዎች ጋር ያለንን ቁርኝነት ትተን ሙሉ ለሙሉ ስራችንን እዚህ ላይ ለማድረግ ነው ወደዚህ የመጣ ነው። ምንም አይነት ግንኙነት የለንም። አሁን እኛ ማራመድ ማስኬድ የምንፈልገው ይሄንን ተቋም ነው እና ምንም አይነት ውዝግቦች እንዳይኖሩ ክሊር አድርገን መሄድ ስላለብን ነው። እዚህ ውስጥ ያለን ሰዎች እንዳለ ከፖለቲካ ፓርቲ ግንኙነት ውጭ ነን ማለት።
የአዲስ አበባ መገለጫዎች ናቸው ያሏቸውን ነገሮች ያሟላ የማህበሩ አባል መሆን እንደሚችልም የህዝብና ዓለም አቀፍ ግንኙነት ኃላፊው መኮንን ለገሰ ተናግረዋል።
አዲስ አበባነት የሶስት ነገሮች ድምር ውጤት ነው ብለን እናምናለን። እሱም ሰዋዊ ማንነት ላይ ክብር ያለው ከኢትዮጵያዊ ማንነት ልቆ ሰውን በሰውነቱ ብቻ፣ ምክንያቱም ኢትዮጵያ ውስጥ ኢትዮጵያዊ ብቻ አይደለም እንትን በይበልጥ አዲስ አበባ ላይም ድሬዳዋን ብትሄዱ ስፔሻሊ አዲስ አበባ ስለምናወራ የኛ ኦብጀክቲቭ አዲስ አበባ ላይ ስለሆነ አዲስ አበባ ላይ የኢትዮጵያ ዜግነት ያላቸው ሰዎች ብቻ አይደለም የኖሩባት፣ ሰውነታቸው ተከብሮ ሀርመኖች ኖረውባታል፣ ግሪኮች ኖረውባታል፣ ህንዶች ኖረውባታል፣ እየኖሩባትም ነው። ስለዚህ ይሄን ሰዋዊ ማንነት አዲስ አበባነት ማለት የሰዋዊ ማንነት ማክበር የሚችል ሲደመር ምክንያታዊ የሆነ ሲደመር ልዕቀት ወይም ኤክሰለንስ የምንላቸው የእነዚህ ሶስት ነገሮች ውጤት ነው አዲስ አበባነት ማለት። ስለዚህ ከሰሜን ልትመጣ ትችላለህ፣ ከደቡብ ልትመጣ ትችላለህ፣ ከምዕራብ ልትመጣ ትችላለህ፣ ከምስራቅ ልትመጣ ትችላለህ። እሱ እኛ ባውንደሪያችን አይደለም።
ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ።
ግርማቸውን ለዘገባው እናመሰግናለን። አድማጮች፣ ወደ ምሽቱ የመጨረሻ ቅንብር ነው የምንሻገረው። ወደ ደሴም ይወስደናል። ላለፉት አራት ዓመታት በደሴ ከተማ አስተዳደርና በደቡብ ወሎ ዞን የሚገኙ ፈቃደኛ የትምህርት ባለሙያዎች የሙያ ፈቃድ ምዘና ሲወስዱ ቆይተዋል ሲል ይንደረደራል መስፍን አራጌ ከስፍራው ባጠናቀረው ዘገባው። የሙያ ምዘናውን ከወሰዱ የትምህርት ባለሙያዎች ውስጥ ታዲያ የማለፊያ ውጤት አስመዝግበው የእውቅና ሰርቲፊኬት ያገኙት 14.6% ናቸው ይለናል በቀጣዩ ዝርዝር።
በደሴ ከተማ እንዲሁም በደቡብ ወሎ ዞን አስተዳደር በሚገኙ ከቅድመ መደበኛ እስከ መሰናዶ ሁለተኛ ደረጃ ትምህርት ቤቶች ውስጥ ያሉ መምህራን፣ ሱፐርቫይዘሮችና ርዕሳነ መምህራን ናቸው የሙያ ፈቃድ ምዘናውን የወሰዱት። ሙያው የሚጠይቀው ስነ ምግባር፣ እውቀት፣ ክህሎትና የተግባራት ክንውን ከተቀመጠው የሙያ ብቃት ደረጃ አንጻር ተመዝኗል። ከ2007 እስከ 2010 ባሉት ዓመታት ምዘናውን ከወሰዱት 2568 ፈቃደኛ የትምህርት ባለሙያዎች ውስጥ ማለፍ የቻሉት 376ቱ ናቸው። ምዘናው ራሱን የቻለ ውስንነቶች ቢኖሩበትም የምዘናው ውጤት እንደ ባለሙያዎቹ ገለጻ የሚያሳየው እውነት አለ። ለትምህርት ጥራት ስኬታማነት በተለይ የፊት መስመር ተሰላፊ የሆኑት መምህራን በትጋት ሊወጡት የሚገባ የቤት ስራ እንዳለ በደሴ ከተማ አስተዳደር ትምህርት መምሪያ የሙያ ፈቃድ አሰጣጥና አድሳት ቡድን መሪ አቶ ሞላ አንዳርጌ
ውጤቱን ተንትነነዋል። በአጠቃላይ ምዘናውን የወሰዱት በርካታ ናቸው።
ከነዛ ውስጥ ግን ለማለፍ የበቁት በአሁኑ ደረጃ ዝቅተኛ ላይ ነው የሚገኙት።
የመምህራን ኮሌጆች ብቁ መምህራንን በማሰልጠን ረገድ ውስንነት እንዳለባቸው የሚያመላክት የምዘና ውጤት ነው የተመዘገበው የሚሉት ደግሞ በደቡብ ወሎ ትምህርት መምሪያ የሙያ ፈቃድ አሰጣጥና አድሳት ቡድን መሪ ወይዘሮ አለማስ ጌታቸው ናቸው።
አሰልጣኝ ኮሌጆች በሚማሩበት ትምህርት አብቅተው ማስመረቅ ላይ ክፍተት ያየን ነው። አሁን መምሩ ጋር በክፍል ውስጥ ስንገባ
ይሄን አባባል የደሴ መምህራን ትምህርት ኮሌጅ ዲን አቶ እንደሰናብ ይጋሩታል። በስራ ላይ ከተሰማሩት የትምህርት ባለሙያዎች በተጨማሪ በመምህርነት የሚሰለጥኑ ጩ መምህራን ምዘና ይወስዳሉ። በቅድመ ስራ ስልጠና ላይ ለሚገኙ ትምህርት ባለሙያዎች ፈተና ተሰጥቶ ብቁ ሆነው የተገኙት አነስተኛ ቁጥር ያላቸው ናቸው። እንደ ዲኑ
የቅድመ ስራ ስልጠና ላይ ያሉት 100% የጽሑፍ ፈተና ነው የሚፈተኑት። የጽሑፍ ፈተናው ራሱ በሁለት ይከፈላል። 75% ይዘቱ ነው፣ 25% የማስተማር ስነዘዴ ነው። አሁን ኮሌጆች ላይ ያለውን ባነሳልህ ከ2005 ከ2010 ተሰጥቷል በተከታታይ ላሉት አመታት፣ እና ውጤቱን ስታየው በጣም አስደንጋጭ ነው። 2005 ላይ ፈተናውን ከወሰዱት 3.2 ናቸው ብቁ የሆኑት የአማራ ክልል አማካይ። 2008 ላይ እንዲሁ እየተንፏቀቀመቶ ወደ 12% ደርሷል። 2010 ላይ 24% ደርሷል። በጠቅላላ ከዛ ዘመን የአማራ ክልል 10 ኮሌጆች ምሩቃን ይህን ያህሉ ብቻ ናቸው ብቁ የሆኑት ማለት ነው።
ለምዘና ውጤቱ ዝቅተኛነት መደበኛ የምዘና ስርዓትና ጊዜ አለመኖር ሌላው ምክንያት እንደሆነ ወይዘሮ አልማዝ ያስረዳሉ። አንድ ተመዛኝ ከአንድ ወር በፊት መመዘኑን ማወቅ ቢገባውም ይህ ተግባራዊ ያለመሆኑን ጠቁሞ በዚህ ዓመት እንኳ ከ15 ቀናት ባነሰ ጊዜ ውስጥ ነው እየደረሰ ያለው ብለዋል።
ትምህርት ሚኒስቴር ምዘናውን የሚሰጥበት ቋሚ ጊዜ የለውም። መምህሩ ተዘጋጅቶ በዚህ ጊዜ መዘናለሁ ብሎ ሳይሆን በችኩል ችኩል ነው ምዘና የሚሰጠው። ሌላው ትልቁ ደግሞ መምህሩ ራሱን አብቅቶ ለፈተና ተዘጋጅቶ መግባት ላይ ችግር አለ። ሌላው ይሄ ቁጥር እንዲያነስ ደግሞ ያደረገው አንደኛ መምህሩም የትምህርት ቤት አመራሩ ስራ ይቀይራል፣ ደረጃ ያሻሽላል፣ ትምህርት ያሻሽላል። ዲፕሎማ ላይ እያለ የተመዘነ ሰው በዛው በተመዘነበት ዓመት የማህደረ ተግባር መመዘን ሲገባው ዲግሪ ያሻሽላል። ያ ሰው ዲግሪ ካሻሻለ ያ ሰው ከምዘና ስርዓቱ ወጣ።
የትምህርት ባለሙያዎች ምዘና ከወሰዱ በኋላ እስከ 5 ዓመታት መቆይታቸው ትምህርት ሚኒስቴር ወጥ የሆነ አሰራር አለመዘርጋቱን የሚያሳይ ነው ሲሉ አስተያየት ሰጪዋ ይናገራሉ። በአንጻሩ የተሻለውን ለመምረጥ ሲባል የተለያዩ ሙከራዎች ሲደረጉ መቆይታቸው ለምዘናው መዘግየትና ወጥነት አለመኖር ምክንያት መሆኑን በትምህርት ሚኒስቴር የመምህራን የትምህርት ቤት አመራሮች ሙያ ፈቃድ አሰጣጥና እድሳት ዳይሬክተር ወይዘሮ ካሳነሽ አለሙ ገልጸዋል።
ምዘና ከወሰዱ በኋላ የመጀመሪያው ሞዳሊቲ ፐርፎርማንስ አሴስመንት የተግባር ምዘና እናካሄዳለን የሚል ነው የነበረው እና ተግባር ምዘና ደግሞ መምህሩ ክፍል ውስጥ እያስተማረ ገብቶ የማየትን የትምህርት ቤት አመራሩም ትምህርት ቤት የሚያስተዳድርበትን ሁኔታ በቦታው ሄዶ የማየትን ነገር የሚነካ ነበርና ይሄ ይሆናል ወይ ብለን የተወሰነ ሰርቬይ ሰራን። እንደ ፓይለት ነገር ስንሞክር የማያስኬዱ ነገሮች እንዳሉ ሲታይ ይሄ ሞዳሊቲ ውጤታማ አያደርገንም እና ወደ ፖርትፎሊዮ ምዘና ብንመጣ ይሻላል የሚል ሌላ መንገድ የሚመች መንገድ የማመቻቸት ስራ ሰራን። እነኚህ ሲሰሩ ጊዜ መብላታቸው አልቀረም፣ ግን የተሻለውን ለመምረጥ ነው ጊዜ የወሰደው ብለን ነው እኛ የምንረዳው።
የተሻለውን አገኛችሁት? አሁን
በፖርትፎሊዮ ማየቱ ይሻላል። በ90 ወይም በ80 ደቂቃ አንድን መምህር ከማየት ይልቅ ለንደናትን ለሁለት ዓመትም የነበረውን ቆይታ በተሰነደ ሰነድ ዋና ዋና ተግባራቱን አይቶ ያን ዋጋ መስጠቱ የተሻለ ይሆናል የሚል አማራጭ ውስጥ ገብተን ነው ይሄ ይሻላል በሚል የመረጥነው መንገድ ነው ማለት ነው።
እና ለዚህ የተቀመጠ ምን አይነት የመፍትሄ አቅጣጫ አለ?
ሚኒስቴር መስሪያ ቤታችን አሁን የመዋቅራዊ ለውጥ እየሰራ ነው። የብቃት ማረጋገጫውም ከዚህ በፊት አነስ ባለ ደረጃ ነበር ስራውን ይመራ የነበረው፣ አሁን ከፍ ወዳለ ደረጃ እንዲያድግ የተደረገበት ሁኔታ አለ። ይሄ ችግሮችን ይፈታል።
ከምዘና ስርዓቱ ጋር ተያይዞ የሚነሳው ሌላው ቅሬታ ምዘናው አስገዳጅ የሆነ አሰራር ሊዘረጋለት ይገባል የሚል ነው። አንዳንድ አስተያየት ሰጪዎች እንደሚሉት በፈቃደኛ የትምህርት ባለሙያዎች ላይ ብቻ የተንጠለጠለ ምዘና የትምህርት ጥራትን ለማረጋገጥ አያስችልም።
አሁን እየሄድንበት ያለው ትክክል ነው፣ በፈቃደኝነት ላይ የተመሰረተ ነው። ይሄንም ውጤታማም እንዲሆኑ ነው። ምክንያቱም አስገዳጅ ነገሮች በበዙ ቁጥር ሙያተኞች ውጤታማ ይሆናሉ ተብሎ አይጠበቅም። ኢቭን በፈቃደኝነት ብለን እንትን ብለን እንኳን ፈቃዳቸው እኛ ማስተናገድ ከምንችለው አቅም እየበዛ ነው።
ነገር ግን ክፍል ውስጥ ቆሞ ለማስተማር የሙያ ፈቃድ እንደሚያስፈልግ አቅጣጫ መቀመጡ ይጠቀሳል። ታዲያ ይህን እንዴት ማጣጣም ይቻላል?
አሁን ሲስተሙን እያዋዙ ወደ ስራ ከመግባት አንጻር የጀመርነው አካሄድ ጥሩ ነው። በራሱ ደግሞ የአስገዳጅ ሁኔታው የሚመጣበት ጊዜ ይኖራል።
የትምህርት ጥራትን እውን ለማድረግ ከምዘናው ባለፈ ስርዓተ ትምህርቱን ጨምሮ በርካታ አሰራሮችን ማስተካከል እንደሚገባ የደሴ መምህራን ትምህርት ኮሌጅ ዲን ያሳስባሉ።
በእኔ አስተያየት የችግሮቹ መንስኤ ይሆናሉ ብዬ ያሰብኩት ምንም ጥያቄ የለውም፣ በጥቅል ስታዩ የትምህርትና ስልጠና ስርዓቱ ችግር ነው። እንግዲህ ስልጣና ጥራት ችግር ስንል ስርዓተ ትምህርቱ፣ የመምህራን አመላመል፣ የስልጣና ዘዴው መጨረሻ ላይ አብቅተን ምናወጣቸው እዚህም መምህራን የሚያሰለጥኑት
የምዘና ስርዓቱን አልፎ የውቅና ሰርቲፊኬት ያገኙትና በቦሩ ሜዳ አጠቃላይ አንደኛ ደረጃ ትምህርት ቤት መምህር ተሆኑት እንግዳ ሰይድ ምዘናው ከነችግሩም ቢሆን የመምህሩን ብቃትና የራስ መተማመን በማጎልበት የላቀ ሚና እንደሚጫወት አስረድተዋል።
ምዘናው መካሄዱ መምህራን ያላቸው ብቃት ደረጃ አውቀው ምናልባትም አሁን ያልቀረቡ አሉ እንደሰማችሁትና ከዛ መሻሻል አሳይተው ልጆቻችን ተማሪዎቻችን ላይ ለውጥ ለማምጣት ጥረት እንዲያደርጉ ያደርጋሉ ያስባሉ።
ምዘና ብቻ ግን በአገሪቱ የሚስተዋለው የትምህርት ጥራት ችግር ይፈታል ተብሎ አይታሰብም።
በምዘና ብቻ የዚህ የትምህርት ስርዓት ችግር ይቀረፋል ተብሎ አይታሰብም። የፍኖተ ካርታ ጥናትም ላይ አንዱ የተመለከተው ይሄንን ነው። ስቴክሆልደሩ ብዙ ነው። በዚህ ነገር ስራዎች መሰራት አለባቸው።
አሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን እናመሰግናለን። በዜናው ከዋሽንግተን ተነስተን አዲስ አበባ ደርሰን የመቀሌው ዘጋቢዎቻችን ሁለቱም እንዲሁም ደሴ ዘልቀን አሁን ዋሽንግተን ተመልሰናል። አዲሱ በዚህ ሁሉ ጉዞ ውስጥ ታዲያ አንድ የዕለቱ ዝግጅት ዛሬ ለዛ ፕሮግራም ተከታታዮች የጠፋ ይመስላል።
በዚህ ምክንያት ማለት ነው።
በእነኚህ በርከት ያሉ ቅንብሮችና
ዘገባዎች ከብዙ ቦታ የተሰባሰቡ ዘጋቢዎች እንደ ልብ እየመገቡን ነው። ኢትዮጵያውያን በአሜሪካ ዛሬ ተረኛ ነበረ። ግሎባል አላያንስ ፎር ዘ ራይትስ ኦፍ ኢትዮጵያንስ የዓለም አቀፍ ትብብር ለኢትዮጵያውያን መብት አንድ የአቤቱታ ተማጽኖ እያስፈረመ ነው። የእሱንና ደግሞ በቤት መፍረስና በመፈናቀል አላያንሱ ወይም ህብረቱ የሚከሳቸው የሚያነሳቸው ባለስልጣናት ደግሞ ካሉ እነሱንም አካተን ሌላም ጊዜ ልናቀርበው እንችላለን። ዛሬ ሰዓቱ ባለመቅረቡ ድንገት ይህን ፕሮግራም የሚጠብቁ አድማጮች ምክንያቱን ለመግለጥ ነው ማለት ነው።
መልካም አዲሱ፣ እንግዲህ በሙዚቃ እንሰናበታለን። አጋማሹ ላይ አላደረግንም። ታዲያ ከዚያ አስቀድሞ የማጠቃለያ ዜናውን አንተ
ላንብብ
ብታቀርብ ጥሩ ይመስለኛል።
የድሬዳዋ ፖሊስ ባለፈው ሰኞ 12 ኩንታል አደንዛዥ እጽ በቁጥጥር ስር መዋሉን የአስተዳደሩ ወንጀል ምርመራ ዳይሬክተሮች ተወካይ ኃላፊ ምክትል ኢንስፔክተር አምበሉ አየለ በተለይ ለቪኦኤ ገልጠዋል። ኢንስፔክተር አምሳሉ አየለ ለከተማዋ ነዋሪ ፍጆታ ከሚውለው ባሻገር በዋናነት ወደ አጎራባችና መካከለኛው ምስራቅ ሀገሮች ለማስተላለፍ ህገወጥ አዘዋዋሪዎች ድሬዳዋን በመተላለፊያነት እንደሚጠቀሙም ተናግረዋል። በግብጽ የመገናኛ ብዙሃን ዘገባ መሰረት ዛሬ ካይሮ በሚገኘው ዋና የመንገደኞች ማመላለሻ ባቡር ማዕከል በደረሰ ግጭት 20 ሰዎች ሞተው ሌሎች 40 ቆሰሉ። በግጭቱ የተነሳም ጣቢያ ውስጥ የሚገኘው የነዳጅ ማከማቻ ፈንድቶ በተለኮሰው ሰዓት ባቡርም ተቃጥሏል ተብሏል። የናይጄሪያው ፕሬዝዳንት ሙሐመዱ ቡሃሪ ዛሬ በተናገሩት ቃል ምንም እንኳ ተቀናቃኛቸው ቅሬታ ቢያሰሙም ለሌላ 4 ዓመት ለስልጣን ያበቃቸው የአሁኑ ፕሬዝዳንታዊ ምርጫ ምንም እንከን እንደሌለበት አስታወቁ። ቡሃሪ ይህን ያስታወቁት አቡጃ ውስጥ በሚገኘው በብሔራዊው ነጻ ምርጫ ኮሚሽን ዋና ጽህፈት ቤት መሆኑ ታውቋል። ነጻ ምርጫ ኮሚሽኑ ዛሬ ረቡዕ ይፋ እንዳረገው የ76 ዓመቱ ቡሃሪ በቅዳሜው ምርጫ አቸናፊ ናቸው።
አቸናፊ ብትል ሌላ ጥያቄ እንድናነሳ ከሙዚቃው በፊት በመጀመሪያው ዜና ላይ ኢንስፔክተር ዳይሬክቶሬት የሚሉ ነበሩ። በኢትዮጵያ የባለስልጣናት ወይም የኃላፊዎችና የቢሮዎች ስያሜ በሂደት ውስጥ ይሻሻላል የሚል ተስፋ ከሚያደርጉት ውስጥ ነበርኩና እንግዲህ እየጠበቅን አሁንም የተቀየረ አይመስልም።
ስልጣናቸውን እንዳልነጥቅብ
ለሁሉም ወደ ማጠቃለያው እንሂድ። አዲሱ ስርጭታችን ሊገባደድ ጥቂት ደቂቃዎች ናቸው። በዚህ ዜማ ብንሰናበት ምን ይመስልሃል?
መልካም አድማጮች፣ አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ፕሮግራም ከሙዚቃው በኋላ ይቀጥላል። እኔ አዲሱ አበበና
እኔም አሉላ ከበደ ከብርሃን ኃይሉ ከአቀናባሪያችንና ከቴክኒክ መሐንዲሱ እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። መልካም ምሽት፣ ደህና እደሩ።